የአፈ ጉባኤ አቶ አባዱላ ገመዳ የስልጣን መልቀቂያ ማስገባት ከፍተኛ የፖለቲካ አንደምታ ያለው መሆኑን የቀድሞ ብቸኛ የተቃዋሚ ፓርላማ አባል አቶ ግርማ ሰይፉ ተናግረዋል። በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በበኩላቸው በተለይ ለኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ካድሬዎች የሚሰጠው ከፍተኛ ትርጉም አለ ብለዋል። ሁለቱንም ያወያየቻቸው ጽዮን ግርማ ነች።
ሁለት እንግዶች ናቸው መስመር ላይ ያሉኝ ዛሬ በዚህ ጉዳይ ላይ ለውይይት የጋበዝኳቸው። አንደኛው ተቃዋሚ የፖለቲካ ፓርቲን ወክለው በብቸኝነት ፓርላማውን ተቀላቅለው የነበሩት የቀድሞው ብቸኛ የፓርላማ አባል አቶ ግርማ ሰይፉ ናቸው። ሌላኛው ደግሞ በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው ናቸው። ሁለታችሁንም ፈቃደኛ ስለሆናችሁ እያመሰገንኩኝ እንግዲህ የቀድሞ የኦሮሚያ ክልል ፕሬዝዳንት አሁን ደግሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ የሆኑትና በኢህአዴግ ስልጣን ዘመን በ25 ዓመት ውስጥ ኦህዴድ ፓርቲያቸውን ወክረው ለረጅም ጊዜ በስልጣን ውስጥ የቆዩት አቶ አባዱላ ገመዳ የአፈጉባኤነት ስልጣን መልቀቂያ ማስገባታቸው ተነግሯል። እሳቸውም ቀርበው አረጋግጠዋል። ይህንን መልቀቂያ ያስገቡበትን ምክንያት ወደፊት እንደሚናገሩ ጠቅሰው በዚህ ኃላፊነት መቀጠል የማያስችሉኝ ምክንያቶች አሉ፣ እነሱንም ወደፊት ይፋ አደርጋለሁ ብለዋል እና ይሄ እዚህ የሁለት ሶስት ቀናት ከፍተኛ የመነጋገሪያ አጀንዳ ሆኗል። እንግዲህ እንደሚታወቀው ኢትዮጵያ ውስጥ አሁን 2 ዓመት ሊሆነው ነው የተቃውሞ እንቅስቃሴ ያለ። ከተቃውሞ እንቅስቃሴውን ተከትሎ ደግሞ በርካታ ነገሮች እየተከሰቱ ነው ያሉት እና እንደዚህ በስልጣን ላይ የቆዩ ሰው በድንገት የስልጣን መልቀቂያ ማስገባታቸው ምን አንደምታ አለው አሁን ላለው የኢትዮጵያ የፖለቲካ ሁኔታ? እስቲ አቶ ግርማ ሰይፉ ምን አንደምታ አለው?
በመጀመሪያ ስልጣን አይደለም የለቀቁት፣ ኃላፊነት ነው የለቀቁት እና ስልጣን የሌለው ኃላፊነት አያስፈልገኝም ብለው ነው የተውትር ብዬ ነው የማምነው። ምክንያቱም ከዚህ በፊት የቀድሞ ጠቅላይ ሚኒስትር በነበሩበት ሰዓት ያው ስልጣኑ በሙሉ እሳቸው ጋር ስለነበረ የዛኔ ማንገራገር የሚችሉበት ሁኔታ አልነበራቸው። ባለፉት 2 ዓመታት ግን የተሻለ ይሆናል ብለው ስልጣንን ፈልገው ለማስከበር የሚፈልጓቸው ጉዳዮችን ሲያደርጉ ካቢኔውም ሆነ ሌላው የፌዴራል አካል ተባብሮ ሊጠቀሙበት የሚችለው በቂ ስልጣን ስላልሰጣቸው የተዉት ነው ይመስለኝ። ማብራሪያቸው ከዚህ ይለያል ብዬ አልገምትም።
እሺ፣ እናመሰግናለን አቶ ግርማ ሰይፉ። እንግዲህ በጥያቄ እንመጣበታለን አሁን ያሉትን ነገር የበለጠ እንዲያብራሩ። ዶክተር ደረሰ በእርስዎ በኩል ምን አንደምታ አለው?
ሲሆን በተለያየ አገልግሎት ክፍል ውስጥና የመንግስት ስልጣን ላይ ተመድበው ሰርተዋል። በዛ በነበራቸው ተሰሚነትና ኦህዴድ እንደገና እንዲደራጅና ብዙ የተማሩ ወጣት ሰዎችን እንዲሰበስብ ስላደረጉ ይሄ ያመጡት ዝናና ያመጡት ውጤት ትንሽ አደጋና ስጋት ስለፈጠረ ነው በጠቅላይ ሚኒስትሩ አመራር ወደ አፈጉባኤነት የመጡት። በፓርላማ አፈጉባኤነት መቀመጥ ብዙ ጊዜ ከፖለቲካ ስልጣን እና ከፖለቲካ ወሳኝነት የሚያርቅ ነገር አለው በኢህአዴግ አሰራር እና አሁን እንግዲህ ከአቶ መለስ ሞት በኋላ ባለው ኢህአዴግ ውስጥ በሚደረገው የእርስ በርስ ሽኩቻና የኦሮሚያ ህዝብን ተቃውሞና ቀውስ ተከትሎ በመጣው ክራይሲስ ኦህዴድ ትልቅ አጣብቂኝ ውስጥ ነው ያለው። በአንድ በኩል ከህዝቡ የተነሳ ትልቅ የመበደልና የመጨቆን የግፍ ጩኸት አለ። በሌላ በኩል በህወሀት በኩል የሚደረግበት ጥቃትና በህወሀት በኩል የሚደረግበት ተጽዕኖ አለ። ይህንን ሁለት ግፊት ለማስታረቅ በመሀል ደፋ ቀና ሲሉ የነበሩ ሰው ናቸው። ነገር ግን እሳቸው በግለሰብ ደረጃ ሊፈቱት የሚችሉት ችግር አይመስለኝም። በአመራር ደረጃ ያለ ኢህአዴግ እንደ ድርጅት ያለበት ውስጣዊ ተቃርኖ ውጤት ነው እና ይሄንን ችግር እሳቸው ሊፈቱት እንደማይችሉና ችግሩ ራሱ ሊወጡት የማይችሉት ማጥ እንደሆነ እያወቁ ስለመጡ ይመስለኛል በዚህ አጋጣሚ ለመልቀቅ የመልቀቂያ ወረቀታቸውን ያስገቡ።
እሺ፣ ዶክተር ደረሰ አመሰግናለሁ። አቶ ግርማ፣ እንግዲህ አቶ አባዱላ ገመዳ እንደ ጠቀስ ነው መጀመሪያ ላይ 25 ዓመት ያህል ቆይተዋል ከፓርቲው ጋር። በእርግጥ አሁንም ከፓርቲ ከድርጅቴ አልለቀኩም የመረጠኝን ህዝብ አገለግላለሁ ብለዋል። ነገር ግን አላሰራ ስላላቸው ያሉት እንግዲህ 25 ዓመት ከቆዩ መቼም ለአዲስ ሹመኛ ወይም ቅርብ ጊዜ የመጣ ሰው ስርዓቱ አላሰራልኝ ብሎ ሲል ነው አላሰራ አለ የሚለው ምክንያት የሚመጣውና ምን ማለቶት ነው?
አቶ መለስ ከመሞታቸው በፊት ያለው ሴናሪዮ ሌላ፣ አቶ መለስ እስካሉ ጊዜ ድረስ ያሉት እንደውም በተለያየ እንትን ልናየው ይችላል። ምናልባትም እስከ 93 ክፍፍሉ ድረስ በነበረው ሁኔታ የራሳቸውንም አቅም ስለ ፖለቲካም ባላቸው መረዳት በወታደራዊ ስነ ልቦና በሁሉም አቅጣጫ የህወሓትን ትጥቅ ያስጠብቁ ነበር ብሎ መሄድ ይቻላል። በ93 ክፍፍሉ ጊዜ የነበራቸው ሚና በተለይ አሁን ዶክተር ነጋሶ ጋር ያደረጓቸው ምልልሶች ምናምን ሲታይ የድሮውን በክፍፍሉ የአቶ መለስ አጋር መሆናቸውን አሳይተው የቀጠሉበታል። እስከዛ ጊዜ ድረስ ምንም ጥርጥር በሌለው ሁኔታ ስርዓቱን በደንብ ለማገልገል በቁርጠኝነት ሲሰሩ የነበሩ ነው። የዛን ጊዜ ስልጣን አልነበረም ሲፈልጉ የነበሩበት፣ ማገልገልን ነበር እንደ እንትን ይዘውት የነበረው። ስለዚህ የዛን ጊዜ ጥያቄ ሊያነሱ አይችሉም። ከዛ በኋላ ግን ፕሬዚደንት ከሆኑ በኋላ ግን ስልጣን ነበራቸው ፕሬዚደንት እያሉ። በፕሬዚደንትነት ጊዜ የክልል ፕሬዚዳንት ሆነው ያላቸውን ስልጣን ተጠቅመው ክልል ውስጥ ከህዝቡ ጋር መቅረብ፣ በቁጥጥራቸው ስር ባለ በጀትም ሆነ በሌሎቹ ነገሮች የማደራጀት ስራቸውን ሲሰሩ ነበረ። ይሄ ቀና ቀና ነው እንግዲህ እዛ አካባቢ እንዳይቆዩና ወደ ምክር ቤት እንዲመጡ ያደረጋቸው። አፈ ጉባኤ ሆኖ ሲቀመጡ ያላቸው ስልጣን ከዛች ግቢ የምትወጣ አይደለችም። ስራ አስፈጻሚው የላከላቸውን ጉዳይ ከማስፈጸም ውጭ ሌላ የሚሰሩት ስራ አይኖርም። ይሄ ደስተኛ ያደረጋቸው ጊዜ አልነበረም። ምናልባትም በተለየ እንትን ውስጥ የቆዩበት ነው ብዬ ነው የማስበው። ከመለስ ሞት በኋላ ግን በዛ ሁኔታ ለመቀጠል ፍላጎት ማሳየታቸው እኔ እንዳውም አሁን ያለፉትን 2 ዓመታት በአፈ ጉባኤነት ለመቆየት መወሰናቸውን ነበረ በግል ጠይቄያቸው አውቃለሁ። እና ትቀጥላለህ ብዬ አላስብም ነበር ብያቸው ነበር። እና ለምን እንደቀጠሉ እሳቸውም በፓርቲው ውሳኔ ነው። ግን ስልጣን በጓሮ በር በኩል ኖሯቸው ፊት ለፊት ግን አፈ ጉባኤ ሆነው ቢቀጥሉና ማድረግ የሚችሉትን ቢያደርጉ ጥሩ ነበር ብለው ይወስዱ ይሆናል። ያ ስላልተሳካ ይመስለኛል የተዉት። ግን እንደዛም ሆኖ ግን ባለፉት 2 ዓመታትም ወይም አቶ መለስ ከሞቱ በኋላ በቂ የሚባል ሽግሽግ በኦህዴድ ውስጥ እንዲኖር ከፍተኛ ሚና ሲጫወቱ እንደነበር መርሳት የለብንም።
አቶ አባዱላ ገመዳ የመጡት ከኦህዴድ ነው፣ ከኦሮሞ ህዝብ ዲሞክራሲያዊ ድርጅት ነው የመጡት። የአንድ ፓርቲ ወክለው ነው የተወዳደሩት ለፓርላማ። እና አሁን በሰጡት መግለጫ ላይ በዚህ ኃላፊነት መቀጠል የማያስችሉኝ ምክንያቶች በመኖራቸው ብለው መግለጫ ሰጥተዋል። ከዚህ ቀደም እንደዚህ በተለይ ኦህዴድ ውስጥ ያሉ ባለስልጣናት ፊት ለፊት መጥተው ንግግር አድርገው ወይም ደግሞ ስልጣናቸውን ለቀው ሲወጡ አልታዩም። እና ይሄ ምን አንደምታ አለው?
ምናልባት ኦህዴድ ውስጥ ዶክተር ነጋሶን ልናይ እንችላለን። ከዚህ በፊት መንግስት አካሄድ አልጣመኝም፣ አንድ ግለሰብ እጅ ላይ ስልጣን እየተከማቸ ነው፣ ሌሎቹ ሰዎች ጉልበት ድምፅ እያጡ ነው ብለው ከሆዴድ ገዛም ደግሞ ከፕሬዚደንትነት ስልጣናቸው ለቀዋል። አቶ ተፈራ ዋልዋን ከብአዴን መውሰድ እንችላለን። ከህወሀት ውስጥ እንግዲህ ከህወሀት ክፍፍል በኋላ እነ ጀነራል ጻድቃንን እና አቶ አለም ሰገድ ገብረ አምላክ እና አቶ ገብሩ አስራት በሙሉ በተለያየ ወቅት ከህወሀት ለቀው ወጥተዋል። እሱ አባዱላን ልዩ የሚያደርገው የሚመስለኝ ረጅም ርቀት ስታዩ እኒህ ሰውዬ በኦህዴድም ውስጥ በኢህአዴግም ውስጥ ያላቸው የፖለቲካ ስልጣን እየቀነሰ እና በጣም ዝም ብሎ ተምሳሌታዊ ወይም ሲምቦሊክ የሆነ ሚና እየተጫወቱ የመጡ ሰው ሆነዋል። እና በሌላ በኩል ደግሞ የኦሮሞ ህዝብ ያለበትን በደል ያለበትን ጩኸት እያሰማ ለሁለት ዓመት እንገሩ እየታመሰ ነው ያለው እና ከህዝቡ በኩል የሚመጣውን ተቃውሞና ግፊት የሚያዩ ይመስለኛል። ችግሩን ለመፍታት ደግሞ በመንግስት ወገን እየተካሄደ ያለው ነገር ዘላቂ መፍትሄና ዘላቂ የችግር መልስ እያመጣ እንዳልሆነ፣ ያንን ለመፍታትም ኦህዴድ ራሱ በቂ የሆነ የፖለቲካ ስልጣንና አቅም እንደሌለው የተረዱ ይመስለኛል። እንዲህ ሰው
አቶ ግርማ ሰይፉ እዚህ ላይ የሚጨምሩት ነገር ካለ አዲስ የሚያመጣው ለውጥ አለ ወይ? የአቶ አባዱላ ገመዳ ከአፈ ጉባኤነት የመነሳት ጥያቄ ማቅረባቸው
ባጭሩ ደረሰ ካለው ጋር አንድ ነገር እንትን ለማለት አንድ አይነት አይደሉም። እነዛኞቹ በሽኩቻ መካከል ተገፍተው ጭምር ነው የወጡት እና ተገፍተው ወጥተው ሚዲያውም ለፕሮፓጋንዳ ሲባል የቀረበ ነው። አሁን ግን አቶ አባዱላ መልቀቂያ ማቅረባቸው በሚዲያ ቀርበው የማቅረብ የቻሉበት ነገር አለ እና የተወሰነ ልዩነት አለው። ምናልባት ከተቀራረበ ከዶክተር ነጋሶ ጋር ሊቀራረብ ይችላል ብዬ አስባለሁ።
ሁለታችሁም የራሳችሁን አስተያየት ሰጥታችኋል። ይህ ዜና ይፋ መደረግ ከጀመረ ጊዜ ጀምሮ ደግሞ ማህበራዊ ሚዲያ ላይም እንደዚሁም ከዛ በኋላ የተለያዩ አስተያየቶች ይሰጣሉ። በሁለት ጎራ ተከፍለው የሚሰጡ አስተያየቶችም አሉ። እንግዲህ አንደኛው ምንም ለውጥ የለውም፣ ምንም አዲስ ነገር የለውም የሚል አስተያየት የሚሰጡ አሉ። በዚህ ጉዳይ ላይ አስተያየታችሁ ምንድን ነው አቶ ግርማ?
እኔ በዚህ ጉዳይ ላይ ይሄንን አስተያየት የሚሰጡ ሰዎች የተለየ አይነት ፕሮፓጋንዳ እንትን ለመስራት ካልሆነ በስተቀር አቶ አባዱላ በኦህዴድ ውስጥ እንዲሁም በኢህአዴግ ውስጥ ያላቸውን የፖለቲካ ተጽዕኖ ካለመረዳት ነው የሚሆነው ብዬ ነው ማስበው እንጂ በጣም ትልቅ የሆነ የፖለቲካ እንደምታ ያለው ነው የሚሆነው። ለምሳሌ አባዱላን እንደቀል ዳንስተው ሊያስሩት የሚችሉ አይደለም። የተደራጀው ካድሬ በህዝብ ውስጥም ያለው ስሜት ምናልባትም ሌሎችን በተቋሚም ጎራለን ከምንል ሰዎች በተሻለ የህዝብ ይሁንታ ያላቸው ሰው ነው ብዬ ነው የማስበው። እና ይህንን ማናናቅ ፖለቲካው በትክክል ያለመረዳት ነው የሚያሳየው ብዬ ነው የማስበው። እነሱ ልክ ከሆኑ ደግሞ እኔ ፖለቲካውን አልተረዳሁትም ማለት ነው።
ዶክተር ደረሰ እዚህ ላይ የሚሉት ነገር አለ?
ለእኔ ትልቁ ሚና የሚመስለኝ ሲሆን በከፍተኛና በመካከለኛ የካድሬ አመራር ላይ ያሉትን የኦፒዮ የኦህዴድ አባላት ላይ ከባድ ተጽዕኖ የሚያመጣ ይመስለኛል። ከባድ ሚናም አለው። እኔ የህዝብ ግንኙነቱ ኢህአዴግ ውስጥ የሌለው ሰው እንዴት ያየዋል የሚለው አይደለም ለእኔ ትርጉሙ። ትርጉሙ በኦህዴድ አመራር ውስጥ ያሉና ካድሬዎቹ የአባዱላ ከአመራር መልቀቅ ከባድ ተጽዕኖ ያመጣል ባይ ነኝ።
ሁለታችሁንም በጣም አመሰግናለሁ ፈቃደኛ ስለሆናችሁ በአሜሪካ ድምጽ ስም እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። እናመሰግናለሁ።